ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 17 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
በክረምቱ ዝናብ ምክንያት ኢትዮጵያ ውስጥ ከ300,000 በላይ ሰው ሊፈናቀል ይችላል።
በቅዱ እንደተመለከተው 1,336,355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም 335,818 ሰዎች በጎርፍ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በቅድ ተይዞ እየሰራ ይገኛል።
የብሔራዊ አደጋ ስራ አመራር ምክትል ኮሚሽነር አቶ ዳመና ዳሮታ ናቸው። በአብይ ርዕስ ዘገባ ይኖረናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @VOA አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አቃቢ ሕግ በነ ብሪጋደር ጀነራል ተፈራ ማሞ የክስ መዝገብ የምርመራ መዝገቡን በሚገባ አደራጅቶ ለነሐሴ 21 2011 እንዲያቀርብ የባህር ዳርና የአካባቢዋ ከፍተኛ ፍርድ ቤት ትእዛዝ ሰጠ። ከባህር ዳር አስቴር ምስጋናው ዜናውን አድርሳናለች።
ፍርድ ቤቱ በዛሬው ውሎ የአቃቢ ሕግ የምርመራ መዝገብ የተበጣጠሰ በመሆኑ ብይን ለመስጠት መቸገሩን ገልጾ መዝገቡ ተደራጅቶ እንዲቀርብለት ለማክሰኞ ነሐሴ 21 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። የተጠርጣሪ ጠበቆች ብርጋዴር ጀነራል ተፈራ ማሞና የሌሎች ሁለት ተጠርጣሪዎች የሂሳብ ደብተርና አልባሳት ከሕግ አግባብ ውጭ መታገዳቸውን ገልጸዋል። አቃቢ ሕግ በበኩሉ የተጠርጣሪዎቹ የሂሳብ ደብተርም ሆነ አልባሳት ለተጠርጣሪዎቹ ቢመለስ እንደማይቃወም ገልጾ፣ ግን አስፈላጊ ሆኖ ከተገኘ በሂሳብ ደብተሩ ላይ ያለውን ገንዘብ እንዳይንቀሳቀስ ማድረግ ይቻላል ብሏል። የሁለቱን ወገኖች ክርክር ያደመጠው ፍርድ ቤቱም የሂሳብ ደብተሩና ከምርመራ ጋር ምንም አይነት ግንኙነት የሌላቸው ቁሳቁሶች እንዲመለስላቸው ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ትላንት በነበረው ችሎት በኮሎኔል አለባቸው ብዙነህ ላይ ከሳሽ አካል የቅድመ ምርመራ ክስ እንዲቋረጥ አድርጎ ከማረሚያ ቤት ወጥተዋል። ግን የት እንዳሉ አይታወቅም ተብሎ በተጠርጣሪ ጠበቆች የቀረበውን አቤቱታ ዛሬ ፍርድ ቤቱ በማጣራት ለተጨማሪ ምርመራ በወረዳ ፍርድ ቤት ትዕዛዝ ወደ 6ኛ ፖሊስ ጣቢያ መወሰዳቸውን መርማሪ ፖሊስ ተናግሯል። ዛሬ ጠዋት ችሎቱ ከመጀመሩ በፊት በፍርድ ቤቱ ቅጥር ግቢ ውስጥ ጥቂት ወጣቶች ጀግኖቻችን ይፈቱ የሚል ወረቀት በመያዝና ድምጽ በማሰማት ተቃውሞ ያሰሙ ሲሆን በልዩ ኃይል እንዲበተኑ ተደርገዋል። ተጠርጣሪዎቹ ደግሞ ወጣቶቹ እንዲበተኑ መደረጉን በመቃወም በችሎቱ አዳራሽ ውስጥ የተቃውሞ ድምጽ አሰምተዋል። ይህንን ተቃውሞ የተጠርጣሪ ጠበቆች መደበኛ ችሎት ከመጀመሩ በፊት በደንበኞቻችን ቤተሰቦች ላይ ድብደባ ተፈጽሟል በማለት ለፍርድ ቤቱ አቤቱታ ያቀረቡ ሲሆን ጉዳዩን ይመለከተዋል የተባለው የልዩ ኃይል አባል ቀርቦ መልስ እንዲሰጥ ትዕዛዝ ፍርድ ቤቱ ቢሰጥም ሊቀርብ ባለመቻሉ በሌላ ጊዜ ቀርቦ መልስ እንዲሰጥ ትዕዛዝ ተላልፏል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቢ ሕግ የቀረበለትን ተጨማሪ የምርመራ ጊዜ ይግባኝ መርምሮ ብይን ለመስጠት ትላንት ማለትም ለነሐሴ 16 ቀን ቀጠሮ ይዞ ነበር። ፍርድ ቤቱ በትናንትናው ውሎ አቃቢ ሕግ ያቀረበውን የምርመራ መዝገብ ሲመለከት ወንጀሉ ውስብስብ በመሆኑ ጊዜ ያስፈልገኛል በማለት ለዛሬ ቀጠሮ ሰጥቶ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እናልፋለን። ናይሮቢ ኬንያ የ2019 ዓመተ ምህረት ብሔራዊ የሕዝብ ቆጠራ ነገ ቅዳሜና ከነገ በስቲያ እሁድ ታካሄዳለች። የሀገሪቱ ስታቲስቲክስ ቢሮ ቆጠራውን ለማከናወን በቂ ዝግጅት ማድረጉን ገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር መዝናኛ ቤቶች በጊዜ እንዲዘጉ ትዕዛዝ አስተላልፏል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
በየአስር ዓመቱ የሚደረገው የኬንያ ሕዝብ ቆጠራ ነገና ከነገ ወዲያ እሁድ ይከናወናል። ቆጠራውን የሚያስፈጽመው የኬንያ ስታቲስቲክስ ቢሮ ለቆጠራው የሚያስፈልጉ መሳሪያዎችና በቂ የሰው ኃይል ማዘጋጀቱን አስታውቋል። የኬንያ ሀገር ውስጥ ጉዳይ፣ የኬንያ ገንዘብ ሚኒስቴርና የኬንያ ኢንፎርሜሽን ቴክኖሎጂ ሚኒስቴር ትላንት ስለ ቆጠራው ማብራሪያ ሰጥተዋል። የሀገር ውስጥ ሚኒስትሩ ፍሬድ ማቲያንጊ ኬንያውያንን በትህትና ለቆጠራው ቤታቸው ደጃፍ የሚመጡትን ሰራተኞች በጨዋነት እንዲያስተናግዱ ጠይቀዋቸዋል። ማቲያንጊ ምሽት ላይ ከ2 ሰዓት እስከ 5 ሰዓት መጠጥ ቤቶች እንደምዘጉም ትዛዝ አስተላልፈዋል። አክለውም ቤታቸው ለቆጠራ የሚመጡ ሰዎች በጸጥታ ኃይሎች የታጀቡ መሆናቸውን እንዲሁም መታወቂያ መያዛቸውን እንዲያረጋግጡ ኬንያውያንን አስገንዝበዋል። ክሩብ ግዜ የተሾሙት የኬንያ ገንዘብ ሚኒስትር አኩሪያታኔ ኬንያ ለህዝብ ቆጠራው በስካውኑ ብቻ 160 ሚሊዮን ዶላር ወጪ ማድረጓን ገልጸዋል። ሚስተር ያታኔ ቆጠራው የኬንያን ኢኮኖሚ ለማነቃቃት ተቃሚ መሆኑንም ጠቁመው 200 ሺህ የሥራ ዕድል መፍጠሩንም ተናግረዋል። የቆጠራውን ሀዝ በመቅመር እንዲሁም የኤሌክትሮኒክስ መሳሪያዎችን የሚያቀርበው የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ለቆጠራው በቂ ዝግጅት ተደርጓል ብለዋል። ሎሴ ሙቼሩ የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ናቸው።
The equipment that is being used, which are 7-inch tablets, these devices, as you've heard, were assembled locally.
ጥቅም ላይ የሚውሉት ባለ 7 ኢንች ታብሌቶች ናቸው። እነርሱም በሀገር ውስጥ የተገጣጠሙ ናቸው። ታብሌቶቹ ላይ የተጫኑት በሀገር ውስጥ የተሰሩ ሶፍትዌሮች ናቸው። ስለዚህ መሳሪያዎቹ የሚያከማቹትም ሆነ የሚያሰራጩት አሃዝና መረጃ በእኛ ቁጥጥር ስር ነው ማለት ነው።
ሚስተር ሙቸሩ ኬንያውያን ለስታቲክስ ቢሮ ሰራተኞች ስለሚሰጡት የግል መረጃዎች ደህንነት መጨነቅ የለባቸውም ብለዋል። አክለውም የሚሰበሰበውን አሃዝ ለማከማቸት 40 ቴራባይት የመረጃ ማከማቻ ሳጥን ወይም ሰርቨር ማዘጋጀቱንም አስታውቀዋል። ለአሜሪካ ድምጽ ክልሙዳዊት ከናይሮቢ።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር መስከረም 1 ከአንድ ሳምንት በኋላ ማለት ነው በቻይና ላይ ቀረጥ ከፍ ለማድረግ አቅደዋል። ቻይና ታዲያ በመላሹ በ75 ቢሊዮን ዶላር በሚገመቱ የዩናይትድ ስቴትስ ዕቃዎች ላይ ቀረጥ እንደምትጥል በአሜሪካ መኪኖችም የ25 ከመቶ ቀረጥ እንደምትጨምር ታውቋል። የቻይናው እቅድ ይፋ ከሆነ በኋላ ዛሬ የዩናይትድ ስቴትስ ግምጃ ቤት ውጤት አሽቆልቁሏል። በሁለት ግዙፍ ኢኮኖሚ ባለቤት ሀገሮች መካከል ያለው የኢኮኖሚ ጦርነት መባባሱን ያሳያል። የቻይና የንግድ ሚኒስቴር ከዩናይትድ ስቴትስ በሚገቡ 5078 ምርቶች ላይ ተጨማሪ 5 ወይም 10 ከመቶ ቀረጥ እንደሚደነግግ ባወጣው መግለጫ አስታውቋል። የእርሻ ምርቶችን፣ ድፍድፍ ዘይትን፣ አነስተኛ አውሮፕላኖችንና መኪኖችን እንደሚያካትት አስታውቋል። ፕሬዝዳንት ትራምፕ ዛሬ በትዊተር ባስተላለፉት መልእክት ቻይናን ክፉኛ ነቅፈው ቻይና ለምታደርገው የቀረጥ መጨመር ውሳኔ ምላሽ ሰጣለሁ ብለዋል። አንድ የትራምፕ አስተዳደር ባለስልጣን አሁንም ቢሆን አሜሪካና ቻይና በመጪው ወር ፊት ለፊት ተገናኝተው የመነጋገር እቅድ እንዳላቸው ገልጸዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመነጋገርም ሆነ ለመፋጠጥ ዝግጁ ነኝ ስትል ዛሬ አስጠንቅቃለች። ዩናይትድ ስቴትስ ባለበት ስለቆመው የኒውክሌር መሳሪያ ንግግር አያያዟን መለወጥ የምትችልበት በቂ ጊዜ ሰጥቻለሁ ብላለች ፒዮንግያንግ። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ዮንግ በሀገሪቱ የዜና አገልግሎት ባስተላለፉት መልእክት ዋሽንግተን በፒዮንግያንግ ላይ ተጨማሪ ማዕቀቦችን ብትጥል ስህተት ይሆናል ብለዋል። ዩናይትድ ስቴትስ እንድትገነዘበው ስንል በቂ ገለጻ አድርገናል፣ ከፍተኛ ትዕግስት የታከለበት በቂ ጊዜ ሰጥተናልም ብለዋል የውጭ ጉዳይ ሚኒስትሩ። መግለጫው አያይዞም ሰሜን ኮሪያ ለተራዘመ ጊዜ ዋናዋ የዩናይትድ ስቴትስ አደጋ ልትሆን ትችላለች ይላል። የዩናይትድ ስቴትስና የደቡብ ኮሪያ ወታደራዊ ልምምድ እንዳበቃ ሰሜን ኮሪያ የሙከራ ሚሳኤል ተኩሷን አቁማ ንግግር እንደምትጀምር ኪም ጆንግ ኡን በግል በላኩልኝ ደብዳቤ ቃል ገብተው ነበር ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ።
ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መለዋወጥ ስምምነትን ለማቆም ወሰኗ የጋራ መተማመንን ይጎዳል ብለዋል የጃፓን ጠቅላይ ሚኒስትር። ሶል ስለ ውሳኔው ባስታወቀች ማግስት ሺንዞ አቤ ባደረጉት ንግግር ቶኪዮ ቀጠናዊ ስለላና ብልጽግና መኖሩን ቀጠናዊ ሰላምና ብልጽግና መኖሩን ለማረጋገጥ የጃፓን ደህንነትም እንዲጠበቅ ስትል ከዩናይትድ ስቴትስ ጋር በቅርብ መስራቱን ትቀጥላለች ብለዋል። ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መጋራት ስምምነትን ትላንት ሰርዛለች። ይህም ከጃፓን ጋር ያላትን የከረረ ጠብ አባብሷል። ዩናይትድ ስቴትስ ከጃፓንና ከደቡብ ኮሪያ ጋር በነበራት የደህንነት ትብብር አዲስ ክፍፍል ፈጥሯል ማለት ነው። የደቡብ ኮሪያ ቤተ መንግስት በስምምነቱ መቀጠል ብሔራዊ ጥቅማችንን አይጠብቅም ሲል ትላንት አስታውቋል። ጃፓን ደቡብ ኮሪያን በቅኝ ገዥነት ተቆጣጥረ በነበረችበት ወቅት አስገድዶ የማሰራት ተግባርን ተጠቅማ ነበር በሚል ክስ ምክንያት ያለውን ጥብ ያባብሳል የሚል ግምት አለ።
የብራዚል ጽንፈኛ ቀኝ ዘመን ፕሬዚዳንት ያይር ቦልሶናሮ የፈረንሳይውን አቻቸውን ከቀኝ ገዥነት አመለካከት አልወጡም ሲሉ ነቅፈዋል። የአማዞን ሰደድ እሳት ጉዳይ ቡድን 7 የሚባሉት በኢንዱስትሪ የበለጸጉ ሀገሮች ጉባኤ ላይ ቀዳሚ ቦታ መያዝ አለበት ሲሉ የፈረንሳይው ፕሬዚዳንት በመናገራቸው ነው የብራዚል አቻቸው የተቆጡት። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ፣ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 17 2011 ዓ.ም ምሽት ፕሮግራም ነው። ፕሮግራማችንን በአሃዱ ራዲዮ 94.3 ላይም በቀጥታ ልታደምጡ ትችላላችሁ።
ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድነው? በኢትዮጵያ ውስጥ ወይም በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የሥራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶች ሰጾ እንዲገባ ትልቅ አስተዋጽኦ አድርጓል። ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድነው? በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የሥራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶች ሰጾ እንዲገባ ትልቅ አስተዋጽኦ አድርጓል።
የመጀመሪያው አቶ ሳምሶን ደምሴ ተፈራ እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር ያዕቆብ አስታጥቄ ናቸው። በቅርቡ ወደ አዲስ አበባ ተጉዞ በብዙ የሙያ መስኮች የስልጠና አገልግሎቶችን ሰጥቶ የተመለሰው ተስፋ የበጎ ፈቃድ አገልግሎትና ጥናት ማህበር መስራችና አባላት ናቸው። ለሙሉ ውይይቱ በሁለተኛው አጋማሽ ስርጭታችን ጠብቋቸው።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በክረምቱ ዝናብ ምክንያት በኢትዮጵያ ከአንድ ሚሊዮን በላይ ሰው ለጎርፍ ሊጋለጥ እንደሚችል ተገልጿል። ከ300,000 በላይ ሰው ደግሞ ሊፈናቀል ይችላል ተብሏል። ብሔራዊ የአደጋ ሥራ አመራር ኮሚሽን የሰጠውን መግለጫ የተከታተለው መለስካቸውማ ተከታዩን ዘግቧል።
የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን የተፋሰሶች ልማት ባለሥልጣንና የብሔራዊ ሜቴሮሎጂ ኤጀንሲ የሥራ መሪዎች በጋራ በሰጡት ጋዜጣዊ መግለጫ የዘንድሮ የክረምት ዝናብ በአብዛኛው በዚህ ወቅት ዝናብ በሚጠበቅባቸው የሀገሪቱ ክፍሎች መደበኛና ከመደበኛው የዝናብ መጠን በላይ መጣሉ ታውቋል። ይህን ተከትሎም ወንዞችና ግድቦች ሞልተዋል። ናዳና የመሬት መንሸራተትም ተከስቷል። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ምክትል ኮሚሽነር አቶ ደመና ዳሮታ ኮሚሽኑ ከተለያዩ አካላት ካሰባሰበው መረጃና በመስክ ካደረገው ግምገማ ሊከሰት ይችላል ያለውን አደጋ ምን እንደሚመስል ያለውን ግምት ዘርዝረዋል።
በቅዱ እንደተመለከተው 1,336,355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም 335,818 ሰዎች በጎርፍ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በእቅድ ተይዞ እየሰራ ይገኛል። ከተፋሰሶች ባለስልጣን 15/2011 ዓመተ ምህረት በደረሰን መረጃ መሰረት ደግሞ ግድቦቻችን አካባቢም ውሃዎች በተከታታይ እየሞሉ ያለበትና ከፍተኛ ጥንቃቄ አሁንም እንደሚያስፈልግ መረጃ ደርሶናል።
የተፋሰሶች ልማት ባለስልጣን ምክትል ዋና ዳይሬክተር አቶ ጌታቸው ግዛው በበኩላቸው ከክረምቱ ዝናብ ጋር ተያይዞ ሊከሰቱ የሚችሉ አደጋዎችን በዝርዝር አስረድተዋል። አቶ ጌታቸው በሰጡት ማብራሪያ በአሁኑ ሰዓት በሁሉም ግድቦች ውስጥ ካለፈው ዓመት ተመሳሳይ ወራትና ቀኖች ጋር ሲነጻጸር ከፍ ያለ የውሃ መጠን ገብቷል። ከዚያም ባለፈ በዋሽ ተፋሰስ በተለይ በላይኛው ተፋሰስ ከበልግ ወቅት ጀምሮ በነበረው የተጠናከረ የዝናብ ስርጭት ምክንያት አንዳንድ ግድቦች በከፍተኛ ሁኔታ ቀድመው ሞልተዋል ብለዋል።
አሁን ላይ ከፍተኛ ጥንቃቄ የሚፈልገው የቆቃ ግድብ ላይ ያለ የውሃ ሁኔታ ነው። የቆቃ ግድብ በዚህ ባለፈው ሳምንት ብቻ 4 ጊዜ ውሃውን እየጨመረ እንዲለቀቅ ተደርጓል። አሁንም ከፍተኛ መጠን ያለው ውሃ ከግድብ እየወጣ ያለበት ሁኔታ ነው ያለው። ይሄናል ከፍተኛ ውሃ እያስወጣን ግድቡ ላይ ግን በየቀኑ አሁን ጭማሪዎች እያሳዩ ስለሆነ ያለው የአደጋውን መጠን ለመቀነስና የባሰ ችግር እንዳያስከትል ከግድቡ ውሃውን በመቆጣጠር የገባር ወንዞቹ ያሉበትን የውሃ መጠን ማዕከል ባደረገ እየተለቀቀ ያለበት ሁኔታ ነው ያለው። ከቆቃ ግድብ የሚለቀቀው ውሃ የምስራቅ ሸዋ ዞን አዋሽን ተከትሎ ባሉ ወረዳዎችና የአርሲ ዞን አዋሽን ተከትሎ ያሉ ወረዳዎች እንዲሁም የመካከለኛው አዋሽ ላይ የገበሬሱ ዞን ወይንም ዞን 3 ምን ነው ከአሚባራ ጀምሮ እስከ ገዋኔ መጨረሻው ድረስ ባሉ አካባቢዎች ላይ መጨናነቅ ሊፈጥር ይችላል። የከሰም ግድብ እየሞላ ስለሆነ ያለው እሱም የሚወጣ ከሆነ ከአሚባራ ጀምሮ እስከ ገዋኔ መጨረሻው አካባቢ ድረስ እንዲሁ መጨናነቅን የሚፈጥር ነው የሚሆነው።
አቶ ጌታቸው አክለውም መደረግ ያለበት ያሉትና መወሰድ ያለባቸው እርምጃዎች ዘርዝረዋል።
ይሄ ኮሪደር ከሌሎቹ ተፋሶች በተሻለ መልኩ በልማት ደረጃ የለማ ስለሆነ በርካታ የመስኖ ልማት የሚገኝበት ነው። ከዛ አንፃር የመስኖ ልማቶቹ አካባቢ ላይ ትልቅ ጥንቃቄ ይጠይቃል። በተለይ የፓምፖች የተቀመጡበት የውሃ መስኖ ለመጥለፍ ምንጠቀምባቸው የውሃ መሳቢያ ፓምፖች አካባቢ ላይ ዝቅ ያለ አካባቢ ላይ ብዙ ጊዜ ስለሚቀመጡ በእነዛ አካባቢዎች ላይ ውሃው እንዳይወጣ ህዝቡ ጥንቃቄ ሊያደርግ ይገባል። የልማት ተጠቃሚዎች ወይንም ደግሞ መስኖን የሚያስተዳድሩት አካላትም በእነዚህ አካባቢዎች ላይ ያልተቋረጠ ክትትልና ቁጥጥር ማድረግ ይኖርባቸዋል። ወደ ግድቡ አካባቢ ላይ ሰፍረው ያሉ ወይንም ወደ ወንዙ መፋሰሻ ቦይ ላይ ተጠግተው ያሉ የህብረተሰብ ክፍሎች በቀጣይም የብሔራዊ ሜትሮሎጂ ትንበያ ቅድም በተገለጸው አግባብ ተጠናክሮ ይቀጥላል የሚል ስለሆነ ያለው በዚህ ንዑስ ተፋሰስ ላይ ህዝቡ በንቃት የወንዙን ሁኔታ ሊከታተል ይገባል። ወደ ወንዙ ቀርቦ ያሉ የማህበረሰብ ክፍሎችም ከወዲሁ ለጥንቃቄ ሲባል የበለጠ ለአደጋው እንዳይጋለጡበት አካባቢ ላይ አስቀድመው ሊወጡ ይገባል።
በዘንድሮ የክረምት ወራት በጣለው ዝናብ ምክንያት በተለያዩ የሀገሪቱ ክፍሎች የደረሱ አደጋዎች በተለያዩ የመገናኛ ብዙሃን ሲዘገቡ ቆይተዋል። የሰው ህይወት ያለፈባቸው አደጋዎችም ተከስተዋል። እንደ ምክትል ኮሚሽነር ደመና ዳሮታ አገላለጽ ባለፉት 2 ወራት አዋሽ ተፋሰስን ጨምሮ በሌሎችም አካባቢዎች ለአደጋ የተጋለጡ በሺዎች የተቆጠሩ ኢትዮጵያውያን ይገኛሉ።
በተመሳሳይም በኦሮሚያ ክልል እንደዚሁ ደቡብ ምዕራብ ሸዋ ዞን እሉ ወረዳ በአዋሽ ወንዝ ሙላት ጋር በተፈጠረው ከ6615 ሰዎች አካባቢ ለጎርፍ አደጋ የተጋለጡበትና በአሁኑ ጊዜም የተወሰኑት በውሃ ተከበው ያሉበትና ለማስወጣት የተለያዩ አማራጮችና ድጋፍ ለማድረግም የሄሊኮፕተርም ጭምር ድጋፍ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። እንግዲህ በአጠቃላይ በዚህ በአምለና ሐሰ በተለና ሐሰ ወር ላይ ከፍተኛ ዝናብ እንዲሁም በወንዞችና ግድቦች ሙላት ምክንያት በተፈጠረ የጎርፍ ክስተት በተለያዩ አካባቢዎች በአጠቃላይ ከ23,990 ሰዎች አካባቢ ተፈናቅሎ ሰብአዊ ድጋፍ እየተደረገ ይገኛል።
የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ክንፈ ኃይለማርያም በሚቀጥሉት ወራት በአገሪቱ ሊኖር የሚችለውን የአየርና የዝናብ ሁኔታ አስመልክቶ ማብራሪያ ሰጥተው ነበረ።
በአጠቃላይ ክረምት በአብዛኛው ጥሩ ዝናብ፣ አንዳንድ ቦታዎች ደግሞ በተለይ መካከለኛውና ደቡብ አጋማሽ የክረምት ተጠቃሚ ቦታዎች ከመደበኛ በላይ ተገኝቷል። በቀጣይ ጊዜያት እንደምናውቀው ክረምት በኦገስትና ሴፕቴምበር ጠንካራ ፀሐይ የሚያገኝበት አጋጣሚ ከፍተኛ ስለሆነ እስካሁን ካለው እርጥበት እንዲሁም የተተነበዩ የሜትሮሎጂ ክስተቶች ከሚያመጡት ተጨማሪ እርጥበት ጠንካራ ደመና በመከሰት ቅጽበታዊ ጎርፍ የመከሰት እድሉ ከፍተኛ የሆነበት ወቅት ነው።
እንደ አቶ ክንፈ ኃይለማርያም ገለጻ ከሆነ በዘንድሮ የክረምት ወራት ይጠበቅ ከነበረበት የሀገሪቱ ክፍሎች በአብዛኛው ከመደበኛው ወይንም ከመደበኛ በላይ ዝናብ ጥሏል። በአንዳንድ ስፍራዎች ደግሞ ከመደበኛው በታች ዘንቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በነገራችን ላይ ክቡራትና ክቡራን አድማጮች የኢትዮጵያ ሚቴዎሮሎጂ ኤጀንሲ በየዕለቱ ከ32 የኢትዮጵያ የተለያዩ አካባቢዎች ትንበያዎችንና ሌሎችም ወቅታዊ የአየር ሁኔታና ጠባይ መረጃዎችን የያዙ ጽሑፎችንና የትንበያ ውጤቶችን ያወጣል። በእጅ ስልካችሁም ሆነ ባገኛችሁት ኤሌክትሮኒክስ መሳሪያ በኮምፒውተር በየዕለቱ መከታተል ትችላላችሁ። በዛሬው ዕለት ባለው ትንበያ ለምሳሌ አብዛኞቹ የኢትዮጵያ ክፍሎች ዝናባማ ናቸው። ወደኋላ ዘግየት ብለን የትንበያውን ውጤት እናሰማችኋለን። ከአሜሪካ ድምፅ ራዲዮ ጣቢያ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ባለፈው እሁድ ሕይወታቸው ያለፈውን የቁልቢ ገብርኤል ገዳም አስተዳዳሪ መልክአ ኃይል ቆመስ አባ እንቁስላሴ አሟሟት በተመለከተ ምርመራ እያካሄደ መሆኑን የምስራቅ ሐረርጌ ዞን ፖሊስ አስታውቋል። እስካሁን ባለው ጊዜ 11 ሰዎች በጥርጣሬ ተይዘው ምርመራ እየተካሄደባቸው ነው ተብሏል። የቁልቢ ከተማ ነዋሪዎችና ሌሎችም ምዕመናን የምርመራውን ውጤት በትዕግስት እንዲጠብቁ ፖሊስ ጠይቋል። አዲስ ቸኮል ዝርዝር አለው።
ባለፈው እሁድ ከቅዳሴ መልስ ሕይወታቸው አልፎ የተገኙት የቁልቢ ገብርኤል ገዳም አስተዳዳሪ መልአከ ኃይል ቆሞስ አባ እንቁስላሴን አሟሟት በተመለከተ ከምስራቅ ሐረርጌ ዞንና ሜታ ወረዳ የተወጣጣ ኮሚቴ ምርመራ እያካሄደ መሆኑን የዞኑ ፖሊስ ኮሚኒኬሽን ኃላፊ ኮማንደር ስዩም ደግፋ በተለይ ለቪዮ አስታውቀዋል። በወቅቱ 11 ተጠርጣሪዎችን በቁጥጥር ስር መዋላቸውን ተናግረዋል።
የቁልቢ ገብርኤል ገዳም የደብሩስ አስተዳዳሪ 4 ወራትን አስቆጥረዋል። በማገልገል ላይ ያሉ ያለፈው እሁድ ወደ 8 ሰዓት ላይ መኝታ ቤታቸው ውስጥ ያው አርፈው ተገኝተዋል። ከዛ በኋላ መረጃው ለፖሊስ እንደደረሰ በአካባቢው ገዳሙን ከበል በአካባቢው የተገኙ እዛ ውስጥ የሚያገለግሉ ሰዎች 11 የሚጠጉ በተጠርጣሪ በቁጥጥር ስር አውለን የሃይማኖት አባቱን የደብሩስ አስተዳዳሪ በቀጥታ ለምርመራ ወደ ምኒልክ ሆስፒታል ልከን ምርመራቸው እየተጣራ ነው። ይሄ ምርመራ ደግሞ የሚጣራው ከዞንና ከወረዳ የተዋቀረ የቴክኒክ የታክቲክ ማስረጃና ምርመራና አቃቢ ሕግ ነው። በጋራ ምርመራውን በማጣራት ላይ ነው የሚገኙት።
የቆሞሱ ሞት ተከትሎ ስለተፈጠረው ግጭትና ስለደረሰው ጉዳትም ኮማንደሩ እንዲህ ይላሉ።
በመጀመሪያ የሰውየው ሞት እንደሰሙ ወጣቶች፣ የተለያዩ ማህበረሰብ አካላት ወደ ገዳሙ ነበር የመጡት። ገዳሙ እንደደረሱ የወረዳው አስተዳዳሪ፣ የሃይማኖት አባት፣ የሀገር ሽማግሌዎች ባሉበት ውይይት ተደርጎ ይህንን ነገር ፖሊስ ምርመራ እያካሄደ ነው፣ ምርመራው እንደተጠናቀቀ ለህዝብ የምናሳውቀው ስለሆነ በትዕግስት እንድጠብቁን የሚል ነገር ተነጋግረን፣ የመጣው ሰልፈኛም በሰላም ወደ ከተማው ተመልሶ ነበር። ወደ ከተማው በሚሄዱበት ወቅት ከተማው አካባቢ አንድ ፖሊስ ጣቢያ አለን። ፖሊስ ጣቢያ አካባቢ እንደደረሱ በጸጥታ አካላት እና በፖሊሱ መሀል ድንጋይ ውርወራ ነበር አሉ። በድንጋይ ውርወራው ምክንያት በተነሳ ጸብ የህግ በላይነትን ለማስከበር በተወሰዱ እርምጃዎች 3 ሰው ቆስሎ 1 ሰው ሞቷል ማለት ነው። አንድ ታዳጊ ልጅ በተባራሪ ጥይት ተመቶ ያው ህይወቱ አልፏል። ይሄ ደግሞ የሚያሳዝንን እና መሆን ያልነበረበት የሚል እንትን አለን። ግን ያው የነበረውን የህግ የበላይነት ለማስከበር ከዛ በኋላ የሚመጡት ነገሮች የከፉ ይሆናሉ ብሎ ነበር እርምጃው የተወሰደው።
የምርመራው ሂደት በጥሩ ሁኔታ እየተካሄደ መሆኑን የገለጹት ኮማንደሩ ውጤቱን ሁሉም በትዕግስት እንዲጠብቅ ጠይቀዋል። ቆሞሱ ወደ ገዳሙ ከመጡ አጭር ጊዜ ቢሆንም ተወዳጅ ሆነው እንደነበር የገዳሙ ጸሐፊ መጋቢ ተፍሲት ዘላለም ያለው ይናገራሉ።
መላካይለ አባቱ ስላሴ በጣም ወጣትና ብዙ ቀን ነበሩ እና ከህዝበ ክርስቲያኑ ተካይነትም ተግባቢ ናቸው። እንኳን የሚጣሉ ሰው ቀርቶ ቀና ብለው የሚያዩትም ሰው የለም። በጣም ትሁት ናቸው እና ገና ደግሞ ከመምጣናቸው 3 ወር ከ13 ቀናቸው ነው። አራት እንኳን አልፈታም።
የቆሞስ አስከሬን ላይ በምኒልክ ሆስፒታል ምርመራ ከተደረገ በኋላ አዲስ አበባ ቅድስት ስላሴ ካቴድራል ቀብራቸው መፈጸሙንም መጋቢ ትብስ ይዘላለን በተለይ ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በሕጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብሪጋዴር ጀነራል አህመድ ሐምዛ ገልጸዋል። የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚቴዎች ጋር በመሆን ህጋዊና የሀገራችን መንግስት ንብረቶች መሆናቸውን አረጋግጠናል ብለዋል። ጽዮን ግርማ ተጨማሪ አላት።
መተማ ላይ የተያዙትና ተተኳስ ጭነዋል የተባሉት ተሳቢዎች የህብረት ህብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ያመረታቸውና በህጋዊ መንገድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሐምዛ ለአሜሪካ ድምጽ ገልጸዋል።
ባለፈው ሮብ ምን መተማ ሄጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ ሌሎች ነገሮች ይኖሩታል የሚነበራቸው ማየት ይችላልላችሁ እኛ ለህዝቡ ሲባል ሚስጥር የሚሆኑ እንጂ ከህዝቡ ሚስጥር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አጠናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም። ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ዞኑ እየተወያየበት እንደሆነ ዛሬ ደውሎልኛል። ያለው ሁኔታ ይሄን
የመተማ ዮሐንስ አካባቢ የመከራከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ከቀናት በፊት ገልጸውልን ነበር። በተጨማሪም የጭነት ተሽከርካሪዎቹ ሰሌዳቸው በግሪስ የጠፋ፣ ተገቢ ሰነድም የሌላቸው፣ ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙትም በአካባቢው ወጣቶች መንገድ ተዘግቶ ካስቆሟቸው በኋላ ጥበቃ እየተደረገ መሆኑ ተገልጾልን ነበር። እንዲሁም ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው በአካባቢው የሚገኘው የመከላከያ ሰራዊት የ33ኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ኮሎኔል ሹዋንገኝ አብዬ ገልጸውልን አሁን ስለተያዙት 5 ተሽከርካሪዎች ግን የሚያውቁት ነገር እንደሌለም ተናግረው ነበር። ይህንኑ ለኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ጠቅሰን ጠይቀናቸዋል።
ማንኛውም እንቅስቃሴ ከዚህ ጋር የተያያዘ ስናስተካክል የመከላከያ ዋናው መስሪያ ቤት እናሳውቃለን። መከላከያ በየቀጠናው ራሱ እየተነጋገረ ነው የሚቀማበለው። አጅቦ ሲሄዱ ከአዲስ አበባ ወደ ጎጃም ያሻግራል፣ የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ። እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው የመተማ ህጀት እንዲወያይ ያገኘሁት እንጂ መከላከያ ያውቀዋል። እና ያ የኮሚኒኬሽን ጋፕ የፈጠረው ነገር አለ። የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው። እዛ ጫፉ ላይ ያለው ሰው እንጂ አልደረሰውም በወቅቱ። ይህን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ህገወጥ አልነበርም። በመሰረቱ ይህን ተግባብተናል፣ ህዝቡም ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻው አጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው።
ጀነራል አህመድ ጭነቱ ምን እንደሆነ ለማን እንደተሸጠ ዝርዝር ጉዳዩን በተመለከተ ያለውን የመከላከያ እንቅስቃሴ ለሀገርና ለህዝብ ደህንነት ሲባል ይፋ ማድረግ ስለማይገባ ዝርዝሩን ከመግለጽ እንደሚቆጠቡ ገልጸው አሁንም ይህንን ማብራሪያ የሚሰጡት ህዝብ ላይ ጥርጣሬ ስለተፈጠረ ነገሩን ግልጽ ለማድረግ ብቻ መሆኑን ተናግረዋል። በአጠቃላይ ግን አሉ
ሜቴክ የሚያመርታቸው ናቸው። ያው በሆናችን መሰረት ወንዳናቸው አገሮች ሊሸጥ ይችላል፣ ኢትዮጵያ ውስጥ ሊሸጥ ይችላል። ይሄ በሁላችን መሰረት የሚሰሩ ነገሮች ናቸው። አንዳንድ ጊዜ መከላከያ የሚሰራቸው ነገሮች ሁሉ ነገር ሚዘንደ አስፈላጊ ጊዜ ባላለ ግን ህጋዊ መሆኑ ላይ እርግጠኛ ሆነው ነገሮች አሁን ዞኑንም መጠየቅ ይቻላል፣ ዞኑንም መጠየቅ ይቻላል።
መኪናውን የሚያሽከረክሩት ሰዎች ተገቢ መረጃ አለመያዛቸው ከዚህ ቀደም መጠቀሱንም አንስቼላቸው ነበር።
ይሄ ያረጋግጥ ችግር እንደሆነ ማስረጃ እንዳላቸው በማስረጃ መሰረት ቼክ እንዳደረጉ ስለተረጋገጠ ደግመሽ ብትጠይቂያቸው ራሱ ሆኖ ማስረጃ ነበር የተባለው ነገር ከተጻፈው ነገር ምንም አላገኙም። ስለዚህ ስሜት ስለነበረ ይመስለኛል አንዳንድ ጊዜ በስጋት ያልሆነ ነገር እንዲያስቡ ያደረጋቸው ይመስለኛል እንጂ ደረጃው እንዳለ ተማመን ነው። ሰነዱን አሁን ብትጠይቁ ዞኑ አዋይችዋለሁ እንደሚልሽ እኔ እርግጠኛ ነኝ። ያን ግን በግልጽ የተናገሩ ብዙ ሰዎች አሉ።
ብርጋዴር ጀነራል አህመድ ባሉት መሰረት ወደ ዞኑ ተመልሰን ከዚህ ቀደም ያነጋገርናቸው የምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬን ጠየቅናቸው። እርሳቸው ምርመራው መጠናቀቁንና መረጃን በተመለከተ ግን በአንድ መንገድ ይውጣ በሚል ስምምነት ላይ በመድረሳቸው ምርመራውን በዋናነት ሲመሩ የነበሩትን የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰውን አገናኙኝ።
ለምሳሌ መጀመሪያ ለጥርጣሬ ያበቃው የህብረተሰቡ ስሜት አገሪ ማስገብ ነበር ብለን እናምናለን። አምነንም እንዲጣራ ወስነናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሬስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን ለማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት አይደለም በሀገር ውስጥ ተለያዩ አገራባች ሀገሮች ስራ እየሰራ በአርማው የሚከበር ሰራዊት ለምን ግሪስ ተቀባ የሚል ትርታለች። ይሄ ማለት ህገወጥ ድርጊት ይዟል ማለት ነው ብሎ ለመጠርጠር ግምት ውስጥ ምክንያት የሆናቸው በመሆን እንዲጣራ ማድረጉ፣ መጠቆም፣ መኪናዎችን አስቁሞ እንዲጣራ ማድረጉ ብዙ ችግር አለ ብለን አመሰል። በኋላ እንዲጣራ ተደርጓል። ለህብረተሰቡ የተመረጡ 10 ተወካዮች ወጣቶች፣ ሴቶች እና አዛውንቶች ተመልምለዋል። በእኔ ሰብሳቢነት ከዞን ፍትህ፣ ከጉምሩክ፣ ከኢሚግሬሽን፣ ከመከላከያ፣ ከልዩ ኃይል እና ከተባቢ መስተዳደር ከተማ አስተዳደር መስተዳደር ስታየ ክልጣ መዋቅር ጋር የተጣጣ ቡድን ጋር ቃለ ጉባኤ ይዘን ህዝቡ በሰጠው ኃላፊነት መሰረት መኪናዎች መፈተሽ እንዳለባቸው የሚጫኑት የሀገራችን መንግስት ህጋዊ የሆነ ለስራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን 4 አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይህም 4ቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው፣ በኢሚግሬሽን የተጻፈ ደብዳቤ እና ለሁለተኛው ግን ለአጎራባች ሀገራችን የሚሄድ እቃ የተረካቢ ጥቂት የጻፈባቸው ደብዳቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ለመገኘታቸው በአሁን ከጥርጣሬው ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ፣ ዶላር ይኖራል የሚል አስተሳሰብ ስለነበር ይሄ አለመኖሩ አረጋግጠን እንደ ጋራ እንደነበሩ አሽገ ቃለ ጉባኤ ተፈራርመን ዋለት ናንክ በዛሬው ዕለት የህዝብ የወከለው ኮሚቴና እኛ በእኔ ሰብሳቢነት ህብረተሰቡ እንዲጠራርገት ኦልሞስት ከ1000 በላይ ህዝብ እንዲገኝ በማድረግ የተገኘውን ግኝት ይፋ አድርገናል።
አቶ ደሳለኝ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር በተደረገው ምርመራ ጭነቱ ህጋዊ የተጓጓዘውን በህጋዊ መንገድ መሆኑ ተረጋግጧል ብለዋል።
አመሰግናለሁ ጽዮን ለዘገባው። አሁን ከምሽቱ 3:33 ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። voa.horn.mobi ላይ በእጅ ስልካችሁ ታገኙናላችሁ፣ ወይም ከኦዲዮ ናውም ልታዳምጡን ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር ብትጠይቁ አፓችንን በቀላሉ ጭናችሁ ዝግጅቶቻችንን ማዳመጥ ትችላላችሁ። ከምሽቱ 2 ሰዓት ከምሽቱ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንንም አዳምጡ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ጆ ጊል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍስሐዬ ነን።
አሁን ወደ ምሽቱ የሁለተኛ አጋማሽ የመጀመሪያ ዘገባ እንሸጋገራለን።
ድሬዳዋ የመሬት ወረራ አሁንም በቁጥጥር ስር ሊውል አልቻለም ሲል የመሬት ልማትና አስተዳደር ቢሮ አስታወቀ። የድሬዳዋ ዓለም አቀፍ አይሮፕላን ማረፊያም የህገ ወጥ የመሬት ወረራ ሰለባ ከሆኑት መካከል ነው ተብሏል። በሌላ በኩል ህጋዊ የመሬት ጥያቄዎችን በማስተናገድ ብዙ መሰራቱን ቢሮው ይናገራል። አዲስ ቸኮል ዝርዝራለው።
50 አመት በላይ እድሜ ያለው በየቀን ወደ ጅቡቲ፣ ሶማሊያ እና አዲስ አበባ በረራዎችን የሚያስተናግደው እንዲሁም የምስራቅ አየር መድብ መገልገያ የሆነው የድሬዳዋ ዓለም አቀፍ አውሮፕላን ማረፊያ በህገወጥ የመሬት ወረራ እየተያዘ መሆኑን ዛሬ ለጋዜጠኞች ቡድን ይፋ አድርጓል። ስራ አስኪያጁ ያርጥ ላይ እንዲህ ይላሉ።
ህገወጥ ሰፋሪዎች ኤርፖርቱ ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና በዚህም ይቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያለው። እናንተ እንደምታውቁት የኤርፖርት የሁለት ክልል ይዞታ ነው። በሶማሊያ ክልል የሽኒሌ ዞን ይዞታ ነው ግማሹ የድሬዳዋ መስተዳድር ይዞታ ስር ነው ያለው። በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው። የኤርፖርት እንደሚታወቀው ለሁለት ዓላማ የተቋቋመ ነው። የሲቪል በረራዎችንና የሚሊተሪ በረራዎችን የሚከናወንበት ነው። በተለይ የምስራቅ አየር መድብ አቅጣጫ ባለው በኩል እስካጥሩ ጥግ ሰዎች ሰፍረዋል። በአየር ትራንስፖርቱ ህግ ምን ጊዜም ከራኖዩ በቪ መልክ ምንም ሰው የማይሰፍርበት ቦታ አሁን ይህ የማንሳቱ ነገር እንዳይሰካ ተሯርጦ መስጊድ እየሰሩ ከእምነት ጋር ለማጋጨት መስተዳድሩ ከእምነት ጋር ኤርፖርቱን ለማጋጨት የመስጊድ ስራ በጣም እየተጣጣፈ ነው ያለው።
ይህን መሰል የመሬት ወረራ በአውሮፕላን ማረፊያ ብቻ ሳይሆን በሃይማኖት ተቋማት ይዞታዎች፣ በተራራዎች፣ በሸለቆዎች፣ ለአረንጓዴ ስፍራነትና ለኢንቨስትመንት በተዘጋጁ ቦታዎች ላይ ሁሉ እየተካሄደ ነው ተብሏል። በሌላ በኩል የመሬት ልማትና አስተዳደር ባለጉዳዮችም እስካሁን ከሚጉላሉባቸው ተቋማት አንዱ እንደሆነ ቀጥሏል ተብሏል። መሬት ልማት ለበርካታ ዓመታት ወደ መሬት ልማትና አስተዳደር ቢሮ በባለ ጉዳይነት ሲመላለሱ የቆዩት ወይዘሮ ውብር ተረፈ ይህን ቅሬታ ያቀርባሉ።
ፍርድ ቤት ደግሞ ስትሄድ መሬት ልማቷ መረጃው እያለ የተሳሳተ መረጃ ነው የሰጠችብን። ጠረሙስና እንዴት የተሳሳተ መረጃ ትሰጣለች ታጠገባ እያለ ብለው ነው የተናገሩት። ያው ሶስት ካርታ ነው የወጣው በአንድ ይዞታ። መጀመሪያ በወራሾች ወጣ፣ በአንዷ እህቴና በልጇ ተጋሪ አድርገው ሁለተኛ ካርታ ወጣ፣ ሶስተኛ ደግሞ ተጋሪዋ ልጅ ስጦታ ተሰጣት። እጪ እናትና አባት ተቀባይ ልጅ ማንሽ ልጆች አድርገው ነው የተሰጠው።
የመሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ የመሬት ወረራ ዋነኛ ራስ ምታታቸው እንደሆነ ይናገራሉ። የአየር ማረፊያውንና መሰል የህገወጥ ይዞታዎችን በተመለከተም ከተማዋን የሚያስተዳድራት የኢህአዴግና ሶዴፓ ጣምራ የኢፍረስ ውሳኔ እንደወሰነ ይናገራሉ።
ጠቅላላ ድሬዳዋ ውስጥ ያለው የመሬት ወረራ በተለይ ከ2010 እስከ ዛሬ ድረስ ያለውን በቪዲዮ ከነመፍትሄው ሐሳብ እንዴት መፍረስ እንዳለባቸው ጭምር አርገን ለጣምራው አቅርበን ጣምራው በዛ ላይ ሁለት ጊዜ ስብሰባ አድርጎ ከተወያየ በኋላ ኤርፖርት ጋር ያለው ሌሎች አካባቢዎች አሁን የተሰሩ በጥናቱ ከያዝነው ውጪ ያሉ ማለት ነው የተሰሩ በሙሉ እንዲፈርሱ ወስኗል። በተለይ ቦታዎች፣ የመንግስት ተቋማት፣ የሃይማኖት ተቋማት ቶለሬት ማድረግ የለብንም እናፈርሳለን የሚል አቋም ተይዟል።
ወረራውን በተመለከተ አስተዳደሩ በቂ ድጋፍ እያደረገልን አይደለም ይላሉ። ከዚህ በፊት ከ2003 እስከ 2010 ያሉ ህገወጥ ይዞታዎች ላይ ካቢኔው ፖለቲካዊ ውሳኔ እንዲወስድ እንደሚፈልጉ መናገራቸውን ቪኦኤ ዘግቦ የነበረ ሲሆን አሁንም ይህንኑ ሐሳብ እያራመዱ መሆናቸውን ተናግረዋል። የመልካም አስተዳደር ችግሮችና የባለ ጉዳዮችን እንግልት ከመቀነስ አንጻርም ዘመናዊ አሰራር ለመዘርጋት በዝግጅት ላይ መሆናቸውን ይናገራሉ።
ወደኛ ወደ መሬት ልማት የሚመጡ ኬዞች በሙሉ እውነት ናቸው ተብሎ ይወሰዳል። ይሄንን በአስር ወር ቆይታ ያያቸዋል። በትክክለኛ ደግሞ የተበደሉም ሰዎች አሉ። ብልሹ አሰራር፣ ሌብነት፣ እነኚህ ነገሮች ቢስተካከሉት እግር በእግር እየተከተልክ እየተቆጣጠርክ አይደለም። እዛ አይቻልም። አድካሚ ነው። ሙሉ በሙሉ ማጥፋትም አይቻልም። ሲስተም በመቀየር ግን ይቻላል። አንድ ወር ሁለት ወር በኋላ እንጀምሮ የሚችል ኪው ማኔጅመንት ሲስተም እቃዎቹ በሙሉ መጥተው አዲሱ ህንፃ እስኪንገባ ነው እየጠበቀን ያለ ነው። ይሄ ሲስተም ሲመጣ ሰራተኛው እና ባለጉዳዩ ብቻ ናቸው ዳይሬክትሊ የሚገናኙ። በመሀል ያሉ ጉዳይ አስፈጻሚ ህጋዊም ሆነ ህጋዊ ያልሆኑት ከመሀል ይወጣሉ። ሰው ቤቱ ቁጭ ብሎ በቴክስት መሴጅ ኬዙ የት እንዳለ መከታተል ይችላል። የቴሌ ላይን ሊዝ አድርገን ሙከራ ሁሉ አድርገናል።
ሆኖም ተቋማቸው ሌሎች ጥሩ ጅምሮችም እንዳሉት ዶክተር ደራራ ይናገራሉ። ለዚህም በማህበር ለተደራጁ 1200 መምህራን ቤት መስሪያ መሬት ማዘጋጀቱን ለአራት ዓመታት ሲንከባለሉ ለነበሩ 61 ኢንቨስትመንት ጥያቄዎች 193 ሄክታር መሬት ማዘጋጀታቸውን በተለይ 7000 መኖሪያ ቤቶችን ለሚገነባ የሪል ስቴት አልሚ 134 ሄክታር መሬት መስጠታቸውን ተናግረዋል። በአንጻሩ መሬት ወስደው ሳያለሙ ከቀሩ 27 ባለሀብቶች ደግሞ 14 ሄክታር መሬት መነጠቁን ተናግረዋል። የከተማው አሳሳቢ ችግር የሆነው መሬት ወረራን በተመለከተ ግን መንግስት የህግ የበላይነት ለማስከበር ያለውን አቅም አሟጡ መጠቀም ያለመቻሉን በህገወጥ መሬት ወረራው የመንግስት አመራሮች እጅም ያለበት መሆኑን ህገወጥ ቤቶችን ለማፍረስ ሲነሱም የህገወጦች ብሔር ወይ ጎሳ ተጠቅሶ ቅስቀሳ የሚደረግ መሆኑን ወቅታዊ ፖለቲካም ያልተረጋጋ መሆኑን ተጽዕኖ ማሳደሩን ዶክተር ደራራ ገልጸዋል። ከቀበሌ ጀምሮ ያለው የመንግስት መዋቅር ሙሉ አቅማቸውን ተጠቅሞ ይህንን ለመቀልበስ እንዲሰሩ ህብረተሰቡም ወደፊት ተጎጂ ከሚሆንበት የህገወጥ መሬት ወረራ ራሱን እንዲጠብቅም አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ከድሬዳዋ ወደ ዋግ ህምራ እንሸጋገራለን። ሻለቃ ኃይሌ ገብረስላሴ በዋግ ህምራ ብሔረሰብ አስተዳደር ዞን ጻግብ ወረዳ ያስገነባውን አንደኛ ደረጃ ትምህርት ቤት አስመርቋል። ግንባታው በሶስት ወራት ውስጥ የተጠናቀቀው ባለ ሁለት ህንጻ ትምህርት ቤት 4 ሚሊዮን ብር እንደወጣበት ተነግሯል። መስፍን አራጌ ተጨማሪ አለው።
ከፀሐይ ሽሽት በዳስ ተጠልለው ከነፋስ እንግልት ቅጠል ጋርደው እንደ መሮ በሾለ እንደ ሾተል በተሳለ አለት ላይ ተቀምጠው ፊደል ይቆጥሩ ለነበሩ የገልኩ ቀበሌ ነዋሪዎች ይህ ትልቅ የምስራች ነው። የብሔረሰብ አስተዳደር ዞኑ ትምህርት መምሪያ ኃላፊ አቶ ሽታው አዳነ
ይቻላል በቁር በፀሐይ በዝናብ የሚደርስባቸውን ጉዳት ከማስቀረትም በላይ ህጻናት አዘውትሮ ቤት እንዲመጡ የማድረግ ሂደቱን በማስፋፋት ረገድ ትልቅ አስተዋጽኦ ያለው ነው። እንደኛ ብሔረሰብ አስተዳደር አጠቃላይ ወደ 874 የሚሆኑ የዳስ መማሪያ ክፍሎች ናቸው ያሉት።
አሁንም በዳስ የሚማሩ ማለት ነው?
አዎ። ከነዚህ ውስጥ በዘንድሮ ዓመት አንድም በዳስ የሚማር ተማሪ መኖር የለበትም በሚል መርህ በዛ ተነስተን ወደ 330 መማሪያ ክፍሎችን ከዳስ ወደ ግንብ የቀየርንባቸው ሁኔታዎች አሉ። በትምህርት ቤት ደረጃ ደግሞ የኃይሌን ጨምሮ ማለት ነው በክልሉ ትምህርት ቢሮ የሚገነቡ ሁለት አሉ። በቀጣይ ደግሞ በታላቁ ሩጫ በኃይሌ ስፖንሰርነት የሚገነቡ ደግሞ ሁለት ትምህርት ቤቶች አሉ። ስለዚህ በ2012 አንድም ህፃን ዳስ ላይ እንዳይማር የሚደረገውን ጥረት ትልቅ መልእክት የሰጠ ስራ ነው።
በአንድ ፈረቃ እስከ 400 ተማሪዎችን የሚያስተናግደውና በሻለቃ ኃይሌ ገብረስላሴ ስም የተሰየመው ትምህርት ቤት ዛሬ ሲመረቅ የአካባቢው ነዋሪዎች ምስጋናቸውን በዜማና በምርቃት ገልጸዋል። ከፍተኛ የክልሉ አመራሮች አበጀህ ብለውታል የረጅምና የመካከለኛ ርቀት ሩጫ ንጉሱን። የኃይሌ ተግባር ከተግባርነት ባለፈ የሚያስተላልፈው ቁም ነገር አለ ይላሉ የወረዳው አስተዳዳሪ አቶ ጌታ ወይ አብርሃ።
ኢትዮጵያ ውስጥ ብዙ ጊዜ መንግስት ብቻ እንዲያለማ ነበር የሚጠበቀው። ያለን አካባቢያችን ችግር ሁኔታ ደግሞ ለረጅም ጊዜ ያልተረከመም ጋር ተያዘ በርካታ ችግሮች አሉት እና ይሄ የግል ባለሀብቶች ምጭምር ግነኛ ታዋቂዎች፣ አርቲስቶች ሁሉም በአቅሙ መስራት እንዲችሉ ፈርቀዳጅ የሆነ ስራ ነው የሰራ። በዚህም ሁሉም ሰው ይህ የአቅሙን ኮንትሪቢዩት ለማድረግ ነበር በርካታ ስራዎች እንዲሰሩ ምሳሌ ነው የሆነ። እንደዚህ አይነት ታዋቂ የሆኑ ሰዎች ስራ ሰርቶ ምሳሌ ሲሆኑ ብዙም ሰው እነሱን የመከተል ልምዱ ሰፊ ስለሆነ ያደረጉት አስተዋጽኦ ሞላ ኢትዮጵያ ያሉ ባለሀብትን መሰል ማለትም ጭምር ኮንትሪቢዩት እንዲያደርጉ የሚያደርግ ስራ ስለሆነ ይሄ ትልቅ ፋይዳ አለው የሚል እምነት አለን።
በተምዘግዛጊ እግሮቹ በማይበገር ጽናቱ ከከዋክብት መሀል ደምቆ በመውጣት ሀሴትን ለድፍን አበሻ ያጎናጸፈው ቆፍጣና የኢትዮጵያዊነትና የኢትዮጵያ ሰንደቅ ከፍ ብሎ እንዲውለበለብ ያደረገ የአረንጓዴው ጎርፍ በረከት ኃይሌ ገብረስላሴ በስሙ በተሰየመው የበጎ አድራጎት ተቋሙ በኩል ሌላ ታሪክ ጽፏል። በዋግምራ
ምሳ ለመብላት እየተዘጋጀው ሳለ በዳስ የሚማሩ ተማሪዎች ብሎ የኢትዮጵያ ቴሌቪዥን ዜና ላይ ያሳያል። እንዴት በአሁኑ ዘመን እኛ አድገናል፣ እዚህ ቦታ ደርሰናል በምንልበት ሰዓት እንዴት እንደዚህ አይነት ትምህርት ቤት ይኖራል ብዬ እንደዚህ አይነት ትምህርት ቤት በዚች በኢትዮጵያ ውስጥ ካለ ይሄን ትምህርት ቤት እኔ ነኝ የምሰራው ብዬ በ27 እዚህ መጣሁኝ። ስራው ተጀመረ። ዛሬ ምርቃት በቃ አልሃለሁ።
ሀሳቡን ያደነቁ ጅምሩን የደገፉ አካላትም 8500 አጋዥ የመማሪያ መጽሐፍትን አበርክተዋል። ኃይሌ እንዲህ አይነት ተግባር ለራስ እንደ መስራት ይቆጠራል ባይ ነው።
ትምህርትን ጉዳይ የምናየው ለራሴ የሚደረግ ነገር በቃ ሀገር መለወጥ አለብን፣ እኛ መለወጥ አለብን፣ ኢትዮጵያን አንድ ነገር ደርሳ ማየት አለብን ካልን በቃ ከትምህርትና ትምህርት ተያያዥ ነገሮች ላይ መስራት ነው አለብን። ትምህርት ነው በቃ ቁልፉ። ዓለም የተቀየረው በትምህርትና ከዛ በጠንክሮ በመስራት ነው።
የክልሉ ትምህርት ቢሮ ኃላፊ ዶክተር ይልቃል ከፍ ያለ የኃይሌን አባባል ይጋሩታል።
ህጻናትን ማስተማር ሀገርን መገንባት ነው። ህጻናትን ማስተማር ድህነትን መቅረፍ ነው። ህጻናትን ማስተማር የነገን ልማት ማፋጠኑ በመሆኑ ይህን በመመልከት የአማራ ክልል ያለ ያለበትን ችግር በመረዳት መጣው የበኩላቸውን ኃላፊነትና ድርሻ ቢወጡ ከሁሉም በላይ ተጠቃሚዎች ተደሳቾች ራሳቸው ናቸው ሊናቸው ስለሚረካብ አደረጉት ነገር።
በዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በአገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ከሱ ትምህርት ቤት መገኘቱ በትምህርቱ ዘርፍ ላይ የበለጠ እንዲሰራ መነቃቃትን እንደፈጠረለት ያስረዳል።
በሸቃና በማሻም ላይ አንድ ትምህርት ቤት እንደዚሁ እየሰራ ነው ያለን። አፈላም ላይ ማስፋፊያ አለን እኛው ትምህርት ቤት ውስጥ ይሁን እንጂ እንግዲህ ያለን የሆነ ነገር ላይ እንደርሳለን ብዬ ነው ማስበው።
የክልሉ ትምህርት ቢሮ ኃላፊ ኃይሌ ባጭር ጊዜ ውስጥ የገባውን ቃል ወደ ተግባር የለወጠ አሁንም የይቻላል ተምሳሌት ባለቤት ሲሉ ያደንቁታል።
ኃይሌ በጀመረ በሶስት ወር ባልሞላ ጊዜ ውስጥ ነው ይሄን የመሰለ እጹብ ድንቅ የሆነ ህንጻ ያጠናቀቀው። ስለዚህ በእኛ ሀገር የግንባታ ታሪክ ረጅም ጊዜ ይወስዳል፣ ማኔጅመንቱ ያስቸግራል ብለው የሚፈሩ ወደኋላ የሚሉ ካሉ የኃይሌ የግንባታ ፍጥነትም ጥራትም ትልቅ አቅም እና ትልቅ መነሳሳት የሚፈጥርባቸው ይመስለኛል።
ጠልፎ ከሚጥለን ልዩነት ወደፊት በሚያራምደን አንድነት ላይ እንስራ የሚለው ኃይሌ ለሱን መሰል ተጽዕኖ ፈጣሪዎችና ኢትዮጵያኖች መልእክት አስተላልፏል።
በዚህ አጋጣሚ የሚሰሙኝ ኢትዮጵያኖች በሙሉ እባካችሁ ትምህርት ላይ እንረባረብ፣ ትውልድን እናድነው። ትውልድ ዳነ ማለት ሀገር ዳነች ማለት እንደውን ቶፎንቷችንን እንተው፣ ምንም አልበጀንም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዚህ ዘገባ። ወደ ተከታዩ ቅንብር እናልፋለን። ትምህርትና የትምህርት ፖሊሲ ላይ ያተኩራል ወይም ትምህርት ነክ እርምጃዎች ላይ ያተኩራል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ፌስቡክ ላይ ባት ቪኦኤ አምሃሪክ እንደዚሁም አሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን።
አዲስ አበባ የሚገኘው የካቲት 12 የመሰናዶ ትምህርት ቤት ወደ አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀስቅሷል። በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ሕገ መንግሥታዊ ድንጋጌን የጣሰና መብቶቻችንንም የሚጋፋ በመሆኑ እንቃወማለን ብለዋል። አዲስ አበባ ትምህርት ቤት ቢሮ በበኩሉ እርምጃው የተጠናና የማንንም መብት የማይጋፋ ነው ሲል ይከራከራል። መለስካቸው አማሃ ዝርዝር አለው።
የካቲት 12 የመሰናዶ ትምህርት ቤት የሴቶች አዳሪ ትምህርት ቤት ሆኖ እንደገና እንደሚቋቋም በጭምጭምታ ደረጃ ካለፈው ሰኔ ወር ጀምሮ ይሰማ እንደነበረ አንዳንድ የትምህርት ቤቱ መምህራን ለቪኦኤ ተናግረዋል። መምህራኑ ይህ ጭምጭምታ እውነት መሆኑን የተረዱት ግን ባለፈው ሐምሌ 4 ቀን 2011 ዓ.ም ከክፍለ ከተማው የትምህርት ቢሮ ኃላፊና የቢሮ ምክትል ሥራ አስፈጻሚ በስፍራው ለነበሩ ጥቂት መምህራን ይፋ ካደረጉላቸው በኋላ እንደሆነም በትምህርት ቤቱ መምህርና በአሁኑ ወቅታዊ ችግር ምክንያት የተቋቋመው ኮሚቴ ሰብሳቢ አቶ ካሌብ ስዩም ያብራራሉ። በእሳቸው አስተያየት ይህ አድራጎት በራሱ ትክክል አይደለም። ጉዳዩን እንደ ባለድርሻ ለመምህራን ለማወያየት ከልብ ፍላጎት ቢኖር በመምህራኑ የእረፍት ጊዜና በተበተኑበት ወቅት ሳይሆን በሥራ ወቅት መደረግ ነበረበት ይላሉ። ከመነሻው ግን እርምጃው ሕገ ወጥ እንደሆነ የእሳቸውም የመምህራኑም እምነት እንደሆነ ያስረዳሉ። ያውም የዜጎችን መሠረታዊ መብቶች የሚደነግገውን ሕገ መንግሥት የጣሰ ድርጊት ነው ሲሉ መምህር ካሌብ ስዩም ይናገራሉ።
ይሄ ትምህርት ቤት አዳሪ ትምህርት ቤት መሆን አይገባውም የሚል አቋም አለን እኛ። ለምን ቢባል ይሄ ትምህርት ቤት የመንግሥት ትምህርት ቤት ነው። በተለያዩ ክልሎች የአዳሪ ትምህርት ቤት ተሞክሮ አለ። ለምሳሌ በመቀሌ የቃላሚኖ የሚባል አዳሪ ትምህርት ቤት አለ። በናዝሬት አዳሪ ትምህርት ቤት አለ። የቃላሚኖ አዳሪ ትምህርት ቤት የሚተዳደረው በመንግስት በጀት አይደለም፣ በኤንጂኦ ነው። እንደዚሁም ደግሞ
መንግስታዊ ባልሆነ ድርጅት
ማለት ነው። እንደዚሁም ደግሞ ናዝሬት ላይ ተቋቁሞ እየተከናወነ ያለው የአዳሪ ትምህርት ቤት የሚሰራውም የሚተዳደረውም በኦልማ ነው፣ የኦሮሞ ልማት ማህበር ማለት ነው። ምክንያቱም የኢፌዴሪ ህገ መንግስት አንቀጽ 41 ንዑስ ቁጥር 3 በግልጽ እንደሚያስቀምጠው ማንኛውም በመንግስት የሚቋቋም በመንግስት ገንዘብ የሚቋቋም ማህበራዊ አገልግሎት ማንኛውንም ዜጋ በእኩል የማስተናገድ ኃላፊነት እንዳለበት በግልጽ ያስቀምጣል። ስለዚህ ፍትሃዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም።
የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ኤልያስ ገብረ ኢየሱስን በጉዳዩ ላይ ቪኦኤ አናግሯቸዋል። አስቀድሞ ነገር መንግስት አዳሪ ትምህርት ቤት ለማቋቋም ለምን አስፈልጋ ይሆን እንዳገኘው እንዲያብራሩልኝ ጠይቄያቸው ነበር። በዝርዝር ለመግለጽ ባይፈልጉም ዓላማው አጭርና ግልጽ ነው። ነገ ይችን ሀገር የሚረከቡ ዜጎች የተሻለ ስነ ምግባርና ውጤት ያላቸው ወጣቶች አንጹ ወጣት ነው ይላሉ። እኔም ተጨማሪ ጥያቄ አስከተልኩ። ይሄንን በሌሎች ትምህርት ቤቶች ማድረግ አይቻልም? አይገባምስ?
ሌሎች ትምህርት ቤቶች ማድረግ ይቻላል። ሆኖም ግን ይሄን አጋጣሚ ባለመኘታቸው ደግሞ ቅድም ያለው ግብ ሳይደርስ የሚቀሩ ተማሪዎች ስላሉ ለነሱ እድሉን ተጠቃሚ ለማድረግ ነው። በተለያዩ ምክንያቶች አቅም ማነስ ሊሆን ይችላል፣ በቅርብ አስረዳስ ለማጣት ሊሆን ይችላል፣ ወይ ደግሞ ተገቢውን ድጋፍ ካለማግኘት ይችላል። በተለያዩ ምክንያቶች ይሄን አጋጣሚ አግኝተው መጠቀም ያልቻሉትን ተጠቃሚ ለማድረግ ነው። አሁን አይተን ከሆነ ወላይታ ላይ ሊቃለ፣ አዋሳ ላይ የሲዳማ ልማት አለ፣ አዳማ ላይ የኦሎሞ አለ፣ ትግራይ ውስጥ ቀላሚና አለና እነዚህ ተማሪዎች ተመክሮስና ይሄን የሚያሳየን።
ግን በአንዳንዶች ይሄ የዜጎችን እኩል የመማርና የመጠቀም መብት ይጋፋል የሚሉ ሰዎችም አሉ። እንዴት ታውታላችሁ እናንተ?
ይሄ በየትኛውንም ዘርፍ ማየት ይቻላል። ምሳሌ አሁን ከተሰሩ ትምህርት ቤት አካባቢ በሙሉ በርካታ ትምህርት ቤቶች አሉ። በነገራችን ላይ አሁን በዚህ በኢነር ሲቲ ላይ ሂሳብ ሲቲ ላይ ያሉ ትምህርት ቤቶች አብዛኛው ህንጻዎች አሉ፣ ግን በልማት ምክንያት ወደ ማስፋፊያ ነዋሪው ስለተነሳ በርካታ ትምህርት ቤቶች አሉ፣ ግን በሴክሽን ብዛት ወይ ደግሞ በመማሪያ ክፍሎች ብዛት ግን ተማሪዎች የማይገኙበት ሁኔታ ነው እየተፈጠረ ያለው። ስለዚህ ምናልባት ክፍል ተማሪ ጥምርታ ከፍተኛ ሆኖ የትምህርት ቤቶች ቁጥር አናሳ ሆኖ ለልጆች እድል የማይሰጥ ሁኔታ ላይ ይሄ ቢከፈት አሁን እንደተባለው ያስብል ነበር። ሆኖም ግን በተጨባጭ ለምሳሌ 4 ኪሎ የነበረው ቀዳማዊ ምልክ ለኮተቤ ሳይንስ ሸርፍ ካምፓስ ለአምስት አመት ሰጥተናቸዋል። ሌላ ትምህርት ቤት እና ትቅደም ብናይ በመቶዎች የሚቆጠሩ ተማሪዎች ነው ያሉት። የካቲት 66 ትምህርት ቤት 2 መማሪያ ክፍሎች አሉን፣ 25 ሴክሽን የሚይዙ ያሉን ተማሪዎች 200 ምናምን ነው። በእንደዚህ አይነት ሁኔታ በተከበብንበት በተለያየ ሁኔታ ይሄ መፈጠሩ እኔ ቅድም የተባለው ሁኔታ ያሳጣል ብዬ አላስብም።
ይህን እንደሚመስለኝ ትልቅ ለውጥ ነው። በአጠቃላይ የትምህርት አገልግሎትን በመስጠት ረገድ ትልቅ ለውጥ ይመስለኛል። በሀገር ደረጃ ይህን ለማድረግ በጣም በቂ የሆነ ሁሉን አቀፍ ጥናት ተካሂዷል ብለው ያምናሉ እርሶ?
ጥናቶች ተካሂደዋል። ቅድም እንደነገርኩ ሁሉም ክልሎች ዙሮን የማየት እድል ከነበራቸው ሰዎችም አንዱ ነኝ። ሌሎችም ከውጭም የተወሰዱ ነገሮች አሉና ቅድም እንደተናገርኩት በግብታዊነት የተወሰነ ውሳኔ አይደለም። ስለዚህ የከተማ አስተዳደሩም የሚመለከታቸው አካላትም ተሳትፈንበት የተወሰነ ውሳኔ ነው።
በአቶ ካሌብ ሆነ እርምጃውን ተቃውሞ በቆሙት መምህራንና የትምህርት ቤቱ ሌሎች ሰራተኞች አመለካከት ይህ ድርጊት በውል ታይቶ የተሰራ ስራ አይደለም፣ ከዚያም በስተቀር የመምህራንን መብት የተጋፋ እንደሆነ ይከራከራሉ። አቶ ካሌብ በዝርዝር ያስረዳሉ።
እንደ መብት እያነሱ ያሉት ጥያቄ አንደኛ እዚህ ትምህርት ቤት ውስጥ ያሉ ተማሪ መምህራኖች የመሰናዶ ትምህርት ቤት መምህራን ናቸው። ሁለተኛ ዲግሪ ያላቸው መምህራን ናቸው። ይሄ ትምህርት ቤት ደግሞ አሁን በአዳሪ ትምህርት ቤትነት ሲቋቋም ከ9ኛ እስከ 12ኛ ላሉ ተማሪዎች እንዲሆን ተደርጎ እየተዘጋጀ ያለ ትምህርት ቤት ነው። እዚህ ያለው መምህር ለማስተማር ብቁ ነው። ስለዚህ ማህበራዊ ህይወቱንም ደግሞ የመሰረተው ይሄ መምህር እንደሚታወቀው እዚህ ትልቅ የብድርና ቁጠባ ተቋም አለው። እሱ ብቻም አይደለም ትልቅ የእድር ተቋም አለው። ሌሎች ማህበራዊ ኑሮዎቹን የመሰረተበትና የገነባበት ተቋም ነው። ያለ ፍላጎቱ ሙሉ ለሙሉ ከዚህ ትምህርት ቤት ሊነሳ የሚችልበት የህግ ግራውንድም የለም። በሲቪል ሰርቪስም ህግም ቢሆን እኮ ይሄንን እዚህ ያለውን መምህር ሙሉ ለሙሉ አፍርሶ በትኖ ከውጭ ሌላ መምህራንን አወዳድሮ እንዲያመጣ የሚጋብዝ የትም አይነት የህግ ግራውንድ የለም።
አቶ ኤልያስ በመምህራኑ ብቃት ጥያቄ ያላቸው አይመስሉም። ይሁንና በትምህርት ቢሮው እየተከናወነ የሚገኘው ስራ አካሄዱን ይበልጥ ፍትሐዊ ያደርገዋል የሚል እምነት ያላቸው ይመስላሉ።
በመጀመሪያ ሊያዝ የሚገባው ነገር የካቲት 12 ወይ ደግሞ በድሮ ጥራሱ መነን ያሉ መምህራን ከሚገባ በላይ አቅም ያላቸው መምህራኖች እንዳሉ በቂ መረጃ አለ። ይህ በጣም ሊያዝ ይገባዋል። ግን ምንድነው ቀድሞ የነበረ መሰናዶ ትምህርት ቤት አሁን ወደ አዳሪ ትምህርት ቤት ሲቀየር ስለዚህ አሰራር ለውጦችን አድርገዋል። ስለዚህ እዛ የነበሩ መምህራኖች ተማሪዎች እዛ ትምህርት ቤት የሚቀጥሉት በውድድር ነው። እዛ ያሉ መምህራኖች ደግሞ እዛ ትምህርት ቤት የሚቀጥሉት በውድድር ነው። አንደኛ የሚፈልገው መምህራን ኦልሞስት አሁን ካሉ መምህራን በ50% የሚቀንስ ነው። ስለዚህ ይሄን ለማስገባት ደግሞ የግድ እኩል እድል ተሰጥቶ በአዲስ አበባ ደረጃ ላሉ መምህራን ተወዳድሮ የሚገቡበት
ተቋም ነው የሚሆነው ማለት ነው። አቶ ኤልያስ እንደሚሉት አዳሪ ትምህርት ቤት ሆኖ በሚቋቋመው በዚህ ትምህርት ቤት አሁን በማገልገል ላይ የሚገኙት መምህራን መወዳደር ይችላሉ። እንዲያውም ከጥቂት ቀናት በፊት ይህም ለመምህራኑ ግልጽ እንደተደረገላቸው አስታውሰው ለውድድሩ መዝገብ እንደሚችሉ ገልጸዋል። አቶ ካሌብ እንደሚሉት በመጀመሪያ ይህ መሰረታዊ የአሰራር ስህተት እንዲታረም መምህራኑ የጀመሩትን ጥረት እንደሚገፉበት አልሸሸጉም።
ሁለት ነገሮችን ነው እኛ የምናነሳው። አንደኛ አዳሪ ትምህርት ቤት ለመሆኑ ይሄ ትምህርት ቤት የሕገ መንግሥት ጥሰት አለው ብለን ጥያቄ አንስተናል። ይሄንን እንደገና ለአዲስ አበባ ትምህርት ቢሮ አቶ ኤልያስ የተባሉ ምክትል የቢሮ ኃላፊ ባነጋገርናቸው ጊዜ ይሄ ካቢኔ የወሰነው ውሳኔ ነው፣ በዚህ ጉዳይ ላይ ምንም የምንነጋገረው የምንደራደረው ጉዳይ አይደለም ብለውናል። በእኛ እምነት ካቢኔ ሕገ መንግሥትን ጥሶ ይደራደራል ወይም ደግሞ ደንብ ያወጣል ብለን አናምንም። አሁን እርስዎ እንደጠየቁኝ እያነሳሁ ያለሁት ይሄንን ጉዳይ የሚመለከተው አካል ሁሉ ሰከን ብሎ ጉዳዩን እንዲያየው እንፈልጋለን። ሁለተኛው እዚህ ያለው መምህር መብቱን ማስከበር አለበት። እኛ እስከየትኛውም ሕግና ስርዓት ያለበት አገር ነው ብለን እናምናለን። መብታችን የትምህርት ቢሮ ወደ ላይ ብቻ የሚያቆም ነው ብለን አናምንም። ስለዚህ ይሄን መብታችንን ለማስከበር የትኛውንም ሰላማዊ የሆነ በመንግስት አካላት ጥያቄዎቻችንን በስርዓት እናቀርባለን።
የዛሬው የካቲት 12 መሰናዶ ትምህርት ቤት የተቋቋመው እንደ ኢትዮጵያ ዘመን አቆጣጠር በ1924 ዓ.ም ተመረተ ነበር። ትምህርት ቤቱ መጀመሪያ ሲቋቋምም የሴቶች ልጆች አዳሪ ትምህርት ቤት ሆኖ እንደነበረ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በመጨረሻም የስፖርት ዘገባ አለን ከአስመራ። በምስራቅና መካከለኛው አፍሪካ የእግር ኳስ ማህበራት ምክር ቤት ሴካፋ ከ15 ዓመት በታች ግጥሚያ ዛሬ ነሐሴ 17 በተደረገው የምድብ 2 ጨዋታ ዩጋንዳ ደቡብ ሱዳንን በፎርፌ ያሸንፋለች። ሩዋንዳ ደግሞ ታንዛኒያን 2-9 ያሸንፋለች። ሩዋንዳና ዩጋንዳ ወደ ግማሽ ፍጻሜ አልፈዋል። ብርሃነ በርሀ ተጨማሪ ያለው ከአስመራ።
ዛሬ ነሐሴ 23 የምድብ 2 ብሔራዊ ቡድኖች ባደረጉት ጨዋታ ሩዋንዳ ታንዛኒያን 2-0 ስታሸንፍ ኡጋንዳ ደቡብ ሱዳንን በፎርፋይት አሸንፋለች። ኡጋንዳና ደቡብ ሱዳን ባደረጉት ጨዋታ ኡጋንዳ ከረፍት በፊት 4 ከረፍት በኋላ 1 ግብ በማስቆጠር 5-0 እየመራች ያለ የደቡብ ሱዳን ብሔራዊ ቡድን ከረፍት በኋላ 15 ደቂቃ አካባቢ እንደተጫወቱ 5 ተጫዋቾቿ በየተራ ተጎድተው ከሜዳ በመውጣታቸው ደቡብ ሱዳን ተለዋጭ ተጫዋች የለኝም በማለቷ በሕጉ መሰረት ጨዋታው ተቋርጦ ኡጋንዳ በፎርፌ እንድታሸንፍ ተደርጓል። እስካሁን በተደረገው የምድብ 2 ግጥሚያ ኡጋንዳና ሩዋንዳ በእኩል 9 ነጥብ ወደ ግማሽ ፍጻሜ አልፈዋል። ማን አንደኛ ሆኖ ያልፋል የሚለውን ለመለየት እሁድ ነሐሴ 25 እርስ በርሳቸው በሚያደርጉት ጨዋታ ይለያል። ከምድብ 1 ኬንያ በ11 ነጥብ አንደኛ፣ ብሩንዲ በ7 ነጥብ ሁለተኛ ደረጃ በመያዝ ወደ ግማሽ ፍጻሜ አልፈዋል። በወጣው የጨዋታ መርሃ ግብር መሰረት ቅዳሜ ብሩንዲ ከሱዳን፣ ሶማሌ ከኤርትራ፣ ኡድ ኢትዮጵያ ከታንዛኒያ፣ ሩዋንዳ ከኡጋንዳ ይጫወታሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ በርሀ ለዘገባው። የተከበራችሁ አድማጮች፣ በመግቢያው ላይ ሩዋንዳ ታንዛኒያን 2-9 አሸነፈች ተባለው በታይፕ ስተት ነው፣ ይቅርታ ጠይቃለሁ፣ 2-2 ነው ያሸነፈችው። አሁን የማጠቃለያ ዜና አዳነች ታሰማናለች።
ማልታ 356 ፍልሰተኞችን ያሳፈረ የረድኤት መርከብ በወደቧ እንዲያርፍ ፈቅዳለች። አብዛኞቹ ከሱዳን የተሰደዱ ሲሆኑ ከ100 በላይ ከእድሜ በታች የሆኑ ልጆች እንደሚገኙባቸው ተገልጿል። ማልታ የኖርዌይ ባንዲራ የሚያውለበልብ ኦሽን ቫይኪንግ የተባለው መርከብ በወደቧ እንዲያርፍ የፈቀደችው 6 የአውሮፓ ሀገሮች ፍልሰተኞቹን ለመቀበል ከተስማሙ በኋላ ነው። መርከቡ ለማረፍ የሚፈቅድለት ሀገር ፍለጋ ለሁለት ሳምንታት ያህል ሜዲትራኒያን ባህር ላይ ቆይቷል። ስደተኞችን ለመቀበል የተስማሙት ሀገሮች ፈረንሳይ፣ ጀርመን፣ አየርላንድ፣ ሉክሰምበርግ፣ ፖርቱጋልና ሩሜኒያ ናቸው። ማልታ ላይ የሚቀር ፍልሰተኛ እንደማይኖር አንድ የፈረንሳይ የዜና አገልግሎት ገልጿል።
አመሰግናለሁ አዳነች። ለማጠቃለያ ዜናው በኢትዮጵያ ሜትሮሎጂ ኤጀንሲ ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22 ዝቅተኛው 14 ዲግሪ ሴልሺየስ ነው። የኢትዮጵያ ብሔራዊ ባንክ ባወጣው ምንዛሬ 1 ዩናይትድ ስቴትስ ዶላር 29 ብር ከ70 ሳንቲም ነው። ክብራትና ክብራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እንደው ለውቀት ያህል ተቀላላው ቀት ያህል ቻይና በቅርቡ በአለም ግዙፏ እንግሊዝኛ አገር ተናጋሪ አገር ትሆናለች ይባላል። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ።
የምሽቱ ፕሮግራም ዋና አዘጋጅ ተሰብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ነኝ ተሳየና
እኔም ሰለሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም
ደህና ደሩ።